ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 4 2017 ዓመተ ምህረት ዝግጅታችን ጀመረ።
የኢትዮጵያ የውጭ ንግድ ድልና ተግዳሮቶቹ
አንድም ሀገር ውስጥ ባሉ ነባራዊ ሁኔታዎች ምርትና ምርታማነት ያለ መጨመር ኢንተርናል የሆኑ ትንንሽ ግጭቶች የመሳሰሉ ነገሮች ግብርናው ላይ ከፍተኛ ተጽዕኖ አሳድረዋል። የሎጂስቲክስ የትራንስፖርት እንቅስቃሴ ከመሃል ሀገር ወደ ወደብ የሚደረጉ ጉዞዎች ያን ያህል የተቀላጠፉ ያለ መሆን ጊዜ መውሰድ ወደብ አካባቢ ላይ የወደብ ማኔጅመንቱ ድልያት መፍጠር ማዕት ፋክተሮች አሉና ዳይቨርሲፋይ ብናደርግ በጣም ብዙ ገበያዎች አሉ።
የሰማችሁት የኢትዮጵያ ጥራጥሬና ቅባት እህላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳዎ አብዲን ነው። በምሽት ዝግጅታችን ወደ እናንተ ይመለሳሉ። ሰላም ጤና ይስጥልን ክብራትና ክብራን አድማጮች፣ ይህ የለተሁድ ጥር 4 2017 ዓመተ ምህረት የመስታወት ዝግጅታችን ነው ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ደረጀ ደስታና
አስማማየሮንን ብራና ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ቀደም ብለ ደረጀ በምሽቱ መግቢያችን ላይ ያነሳነውን የኢትዮጵያ የውጭ ንግድ ድልና ተግዳሮቶች የሚንቀኝበት ዘገባ በምሽቱ ይኖረናል።
ልክ ብለሃል አስማማው፣ እሱ ብቻ ሳይሆን የውጭ ምንዛሪ ለውጡ የግል የቴሌቪዥን ጣቢያዎችን እንዲዘጉ እያደረገ ነው መባሉና ከዚሁ የመገናኛ ብዙሃን ሰፈርም ሳንወጣ በተለይ በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችን መጠንና የማህበራዊ ሚዲያውን ራሱ አጠቃቀም ፈታኝ አድርገውታል ስለተባሉ ጉዳዮች የምንዳስስበትን ዝግጅት በምሽቱ የምናቀርባቸው ናቸው።
በየሁለት ሳምንት አንድ ወደ እናንተ የሚደርሰው የዛሬ ምሽት የመስተዋል ዝግጅቶቻችን ቀደም ብለን ያስተዋወቅናችሁ በርካታ ርዕሰ ጉዳዮችን የምንዳስስ ይሆናል። በዝግጅቶቻችን ደግሞ ዘና ከሚያደርጉ ሙዚቃ ምርጫዎቻችን ጋር ወደ እናንተ ይደርሳሉ። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ለሁለት ቀናት የሥራ ጉብኝት አዲስ አበባ የቆዩትና ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በኢትዮጵያ የነበራቸውን ቆይታ አጠናቀው ዛሬ እሁድ ወደ ሀገራቸው ተመልሰዋል። የፕሬዝዳንቱን መመለስ ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ የሁለትዮሽ ግንኙነታችንን ለማጠናከር ውጤታማ ውይይቶችን ካደረግን በኋላ ዛሬ ከሰዓት ፕሬዝዳንት ሐሰን ሼክ መሐመድን ሸኝቻለሁ ሲሉ በፌስቡክ ገጻቸው ላይ አስፍረዋል። ቅዳሜ ጥር 3 ቀን 2017 ዓመተ ምህረት ማምሻውን ሁለቱ ሀገራት ባወጡት የጋራ መግለጫ መሪዎቹ በመዲናቸው ሙሉ የዲፕሎማሲያዊ ውክልና እንዲኖር በማድረግ የሁለትዮሽ ግንኙነታቸውን ወደ ነበረበት ለመመለስና ለማሻሻል መስማማታቸውን አስታውቀዋል። የጋራ መግለጫው አክሎም ለቀጠናው መረጋጋት በሁለቱ ሀገራት መካከል በጋራ እምነት፣ በመተማመንና በመከባበር ላይ የተመሰረተ ጠንካራ ትብብር እንደሚያስፈልግ መሪዎቹ አረጋግጠዋል ብሏል። የሶማሊያና የኢትዮጵያ ግንኙነት የሻከረው ኢትዮጵያ ከሶማሊያ ነጻ ሀገርነቷን ካወጀችው ሶማሊላንድ ጋራ አወዛጋቢ የባህር በር የመግባቢያ ሰነድ ስምምነት እንደ አውሮፓውያን አቆጣጠር ጥር 1 ቀን 2024 ዓ.ም ከተፈራረመች በኋላ ነው። ይህ በእንዲህ እንዳለ የኤርትራ፣ የግብጽና ሶማሊያ የውጭ ጉዳይ ሚኒስትሮች ካይሮ ላይ የጋራ ውይይት አካሂደዋል። ውይይቱ የሶስቱ ሀገራት መሪዎች ህዳር ወር ላይ አስመራ ላይ የሶስትዮሽ ጉባኤ ካደረጉ በኋላ የመጀመሪያው ነው። የግብጽ መንግስት ሚዲያ አልሐራም የሀገሪቱን የውጭ ጉዳይ ሚኒስትር ትርበዳር አብድላቲን ጠቅሶ በቀይ ባህር ውስጥ ምንም አይነት ወታደራዊ ወይም የባህር ኃይል አባል ያልሆነ ወይም የባህር ዳርቻው አካል ያልሆነ መንግስት ተቀባይነት የለውም ማለታቸውን ዘግቧል። ጠቅላይ ሚኒስትሩ ይህን ያሉት ከሶማሊያና ከኤርትራ አቻዎቻቸው አህመድ ሞአሊም ፊቃና ኦስማን ሳሌህ ጋራ በመሆን መግለጫ በሰጡበት ወቅት ነው። የሶስትዮሽ ውይይት በቀጣይ በሶማሊያ ዋና ከተማ መቃድሾ ላይ እንደሚካሄድ ቀኑን ሳይጠቅሱ አስታውቀዋል። በሎስ አንጀለስ የሰደድ እሳት የሟቾች ቁጥር 16 ደረሰ። በሎስ አንጀለስ አካባቢ የቀጠለው ሰደድ እሳት እስካሁን 16 ሰዎችን ህይወት ቀጥፏል። 13 ሰዎች የት እንደደረሱ አልታወቀም። እስካሁን 12000 የሚሆኑ መኖሪያ ቤቶችም ወድመዋል። አንዳንድ መንደሮችን ወደ አመድነት የቀየረው ሰደድ እሳት በአሜሪካ ሁለተኛ ትልቅ ከተማ በሆነችው ሎስ አንጀለስ የፈጠረው ውድመት እጅግ አስደንጋጭ ሆኗል። የእሳት አደጋ ሰራተኞችም አሁንም እሳቱን ለመቆጣጠር ብርቱ ጥረት ማድረጋቸው ቀጥሏል። እሳቱን ያባባሰው ደረቅ ነፋስ ተመልሶ ሊመጣ ይችላል የሚል ስጋትም ተፈጥሯል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያ አየር ጥቃትን ለመከላከል በተለያዩ አካላት የተገቡት ጦር መሳሪያ የማቅረብ ቃል ኪዳኖች በሁሉም ወገን እንዲከበሩ ጥሪ ያቀረቡ። ዘለንስኪ ባለፈው ሳምንት የሩሲያ ጦር በዩክሬን በመቶዎች የሚቆጠሩ ጥቃቶች እንደፈጸመና ወደ 700 የሚጠጉ የአየር ላይ ቦምቦችና ከ600 በላይ ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን አስታውቀዋል። ሩሲያ በአንድ ጀንበር ካስወነጨፈቻቸው 94 ሰው አልባ አውሮፕላኖች ውስጥ 60 ያህሉ መውደቃቸውን የዩክሬን አየር መከላከያ ኃይሉ ትላንት አስታውቋል። ዩክሬን የሩሲያ ሰው አልባ አውሮፕላኖችን አቅጣጫ ለማስቀየር በወሰደችው የኤሌክትሮኒክስ ጦርነት 34 ሰው አልባ አውሮፕላኖች መጥፋታቸውን ዩክሬን አስታውቃለች። ዘለንስኪ በቴሌግራም የመልእክት መላላኪያ ላይ እንዳሰፈሩት በየሳምንቱ የሩሲያ ጦርነት የቀጠለው ሩሲያ ዩክሬንን ለማሸበር የአየር የበላይነቱን ስለተቆጣጠረች ብቻ ነው ብለዋል። የዩክሬን አጋሮች ሁሉ ቀደም ሲል የተደረጉ ስምምነቶችን እንዲያሟሉም ጠይቀዋል። በመጨረሻም የታዋቂው ፖለቲከኛና የምጣኔ ሀብት ባለሙያ አቶ ቡልቻ ደምቅሳ የቀብር ስነ ስርዓት ተፈጸመ። ባለፈው ሰኞ ታህሳስ 28 2017 ዓመተ ምህረት ህይወታቸው ያለፈው ታዋቂው ፖለቲከኛና የምጣኔ ሀብት ባለሙያው አቶ ቡልቻ ደምቅሳ ዛሬ የቀብር ስነ ስርዓታቸው ቤተሰቦቻቸው፣ ወዳጅ ጓደኞቻቸውና ከፍተኛ የመንግስት ባለስልጣናት በተገኙበት በአዲስ አበባ በጴጥሮስ ወጳውሎስ መካነ መቃብር ተፈጸመዋል። በሌላ ዜና ባለፈው ሳምንት መጨረሻ በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉት ከቀስተ ደመና ጀምሮ በተለያዩ የፖለቲካ ፓርቲዎች ውስጥ በመስራችነትና በአባልነት ሲሳተፉ የቆዩት ዶክተር በፍቃዱ ደግፌ ጥር 1 ቀን 2017 ዓ.ም ተመረጠ ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም ጥር 2 ቀን 2017 ዓ.ም ተመረጠ ተፈጽሟል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የመስታወት ዝግጅቶቻችን ጋር አብራችሁን ቆዩ።
ዓለም አቀፍ ዜናዎች ተመልሰናል። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጥር 4 2017 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ደረጀ ዝግጅታችን እንደተለመደው በሙዚቃ ነው የምንጀምረው። የመጀመሪያው ሙዚቃችን ያቤላቀውን መሳይ የሚለው ብንጋብዝ
ጥሩ። ሁላችንም በሙዚቃው ዘና ብለን መልሰን እንገናኛለን። ከመስታወት ጋር መልካም ቆይታ አድርጉ።
የላቀው መሳየት ሲኞ ዜማ ተምተን ተመልሰናል። ዘራንደላችሁ ከተስፋ እናደርጋለን። ደረጀ አሁን ወደ መጀመሪያው የምሽቱ መሰናዳችን ለፍ።
የመጀመሪያው መሰናዷችን የኢትዮጵያ የውጭ ንግድ እድልና ተግዳሮቶቹን የሚዳስስ ይሆናል።
ኢትዮጵያ ወደ ውጭ ከምትልካቸው ምርቶች በተለይም የቡና ምርት ትልቋ ተቀባይ ሀገር የሆነችው አሜሪካ የቀረጽ ነጻ እድል አግዋ ተጠቃሚነት ስትከለከል፣ የኢትዮጵያ የውጭ ምርቶች አነስተኛ ተቀባይ የሆነችው ቻይና የቀረጽ ወይም የዜሮ ታሪፍ ተጠቃሚነት ፈቅዳለች።
የኢትዮጵያ የውጭ ንግድ የዚህ ተጠቃሚ ነው? የአሜሪካ ድምጽ በዚህ ጉዳይ በውጭ ንግድ ላይ የተሰማሩ የኢትዮጵያ ጥራጥሬና ቅባት እህላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲንና ከዊሊያም ፓተርሰን ኒው ጀርሲ ዩኒቨርሲቲ መምህርና ቻይና ኢን ኢትዮጵያ ዘ ሎንግ ተርም ፐርስፔክቲቭ የሚል መጽሐፍ እንደ አውሮፓ አቆጣጠር በ2020 ያሳተሙት ፕሮፌሰር አሮን ተስፋዬን አነጋግሯል።
ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ ተጨማሪ እሴቶችን በማከል የተጠናቀቁ ምርቶችን ካላቀረበች ለየትኛውም ሀገር ብትልክ አትራፊ አቶንም ይላሉ። በዚህም ይስማሙት አቶ ኤዳውም ብዙ ስራ መስራት እንደሚጠበቅ ይናገራሉ። ደረጀ ሁለቱን ያነጋገርካቸው አንተነ በዚህ ጉዳይ ላይ ያዘጋጀው ዘገባ እንደሚከተለው ይቀርባል።
ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ የነጻ ታሪፍን የመሳሰሉ ማበረታቻዎችን የሚሰጡ የተለያዩ አገራት ናቸው የሚሉት በውጭ ንግድ ላይ የተሰማሩ የኢትዮጵያ ጥራጥሬና ቅባት እህላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲ ናቸው።
አገራት እንግዲህ ምንድነው በተለይ ትልልቅ አገራት ገዢ የሚባሉት ከመካከለኛ ገቢ አካባቢ የደረሱት ኢኮኖሚያቸው ከኛ የተሻለ የኤልዲሲ የሚባሉ አገራት ሊስት ዴቨሎፕ ካንትሪስ ከሚባሉ አገሮች የዜሮ ታሪፍ ቅናሽ በማድረግ ምርቶቻቸው ተወዳዳሪ ሆኖ በዛ አገር ገበያ ውስጥ መግባት እንዲችል አገራት የሚሰጡት ነው። ከዚህ በፊት እንድም ይሄንኑ የሊስት ዴቨሎፕድ ካንትሪስ ዜሮ ታሪፍ በተለይ በጥራጥሬ ምርቶች ላይ አድርጋ ምርቶቻችን ወደዛ ይላካሉ። ሶ ቻይናም ለ3 የአፍሪካ ሀገሮች ወይም ደግሞ ለታዳጊ ሀገራት ኢትዮጵያ፣ ሞዛምቢክ እና አንድ ሌላ ሀገር ጨምሮ የዚህ ተጨማሪ ከዚህ በፊትም በዝርዝር ውስጥ የነበሩ አሉ ያልተካተቱ ሙሉ በሙሉ ስለነበረ ተጨማሪ ምርቶች በተለይ እንደ ጥራጥሬ አይነት የቦሎቄ ምርቶች ሞዛምቢክ አካባቢ እንደ ነት በዜሮ ታሪፍ ወደ ቻይና እንዲገቡ ፈቅዳለች እና ያ አንድም ምርታችን ሰፊ ገበያ ያገኛል፣ ሁለትም ተወዳዳሪ ሆኖ ሌሎች ታሪፍ ከሚጣልባቸው ሀገሮች ታሪፍ ወደሌላቸው ሀገሮች ምርት በቀላሉ ገብቶ ገበያው ላይ ሊሸጥ ይችላል እና በሁለቱ ሀገራት መካከል ያለው የኢኮኖሚ ኮኦፕሬሽን ግሎባል ሳውዝ ከሚባለው አካል አንዱ ነው ይሄ እና በዛ አይነት መሰረት ነው ኢትዮጵያን ተጠቃሚ ምርቶ ነው።
የዚህ በተለይ እንግዲህ እናንተ የግብርና ምርቶችን ነው በተለይ ውጭ የምትልኩት። ኢትዮጵያ እና በቻይና መካከል ያለው የንግድ ሚዛን ኩል ይሆናል ተብሎም ባይጠበቅ ግን እድገት እያሳየ ነው ወይ? አሁን ለውጥ እያመጣ ነው ወይ? ያንን ጭማሪ የእናንተ የምትልኩትም ሆነ የቻይና እንደዚህ የፈቀደቻቸው ፖሊሲዎች ያንን የሚያበረታታ ነው ወይ? እስካሁን ያለው ሁኔታ ምን ይመስላል?
እንግዲህ ምንድነው ይሄ ለኛ ብቻ የተከፈተ በር አይደለም፣ ውድድር ነው። የዓለም ገበያ ውስጥ ነው ያለ ነው። ቻይና ግዙፍ ሀገር እንደመሆኗ መጠን ብዙ ሀገሮች ወደ ቻይና ይልካሉ ተመሳሳይ የግብርና ምርቶችን። ኢቨን እዛ አካባቢ ያሉ አምራች ሀገሮች ማይናማር፣ አውስትራሊያ፣ ሲንጋፖር ከሲንጋፖር ወደ ቻይና ይገባል። እድሉ ለብዙ ሀገሮች የተከፈተ ነው።
ሀገራት ይህን የሚያደርጉት ከራሳቸው ጥቅምና ፍላጎት አንጻር መሆኑን የሚናገሩት አቶ ኤዳው ለዚህ ተዘጋጅቶ መጠበቅ እንደሚገባ ያብራራሉ።
ምንድን ነው ኢትዮጵያ ማድረግ ያለባት? እድሉን በስፋት ለመጠቀምና ዘላቂ የሆነ የገበያ መዳረሻ ማበጀት እንድንችል አንድም ምርቶቻችንን በፍጥነት መጫን በተፈለገው ጊዜና ኮንትራት በተገባበት ጊዜ ማድረስ፣ ሁለትም በጥራት ላይ በስፋት መስራት፣ ወደ ውጭ የምንልካቸው ምርቶችም እንደዚሁ ቫራይቲያቸውን እያበዛን ጥራታቸውን ከፍ እያደረግን በውድድሩ ተጠቃሚ መሆን ያስፈልጋል። ይህ ስለተከፈተ ብቻ ተጠቃሚ አንሆንም፣ ወይም ደግሞ የንግድ ሚዛኑን ልንጠብቅበት አንችልም። ሶ እኛ ላኪዎች ምርቱ ጥራቱን ጠብቆ በጊዜው ወደ ተፈለገበት አቅጣጫ ተወዳዳሪ በሆነ ዋጋ ማድረስ ይጠበቅብናል ማለት ነው። የቤት ስራ አለው።
በሌላም በኩል ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ከፍተኛውን ደረጃ የሚይዘውን ቡናን በመግዛት ዩናይትድ ስቴትስ ቀዳሚውን ስፍራ ትይዛለች። ቻይና ከኢትዮጵያ ባይሆንም ከዓለም እንደ ሰሊጥ የመሳሰሉ ምርቶችን ግን በከፍተኛ ደረጃ እንደምትገዛ አቶ ኤዳው ይናገራሉ።
ቻይና በዓለም ትልቁ ገዢ ሀገር ነች። ሰሊጥን ብቻ እየወሰድክ እንደሆነ በአመት ወደ 1.2 ሚሊዮን ቶን ከዓለም ላይ ይገዛሉ። ኢትዮጵያም ለረዥም ጊዜ ሰሊጥ አምራች ሀገር ነች፣ ለዓለም ገበያ ታቀርባለች። ከእነዚህ ሀገራት ውስጥ አንዷ ቻይና ነች። አሁን ደግሞ የተለያዩ የግብርና ምርቶችን እንደ ነጭ ቦሎቄ እና ቡናንም ተጨማሪ በብዛት እየገዛች ነው ያለችው እና ያው ቻይና በመግዛት ትታወቃለች ብዙ ህዝብ ስላለ።
እንግዲህ የኤሽያንም ሀገሮች ጠቅሰዋል። ወደ ምዕራቡ ሀገር ዩናይትድ ስቴትስን ጨምሮ ምርቶቻችሁን ለመላክ ሙከራ ብታደርጉስ የሚገጥማችሁ መሰናክሎች ምንድን ናቸው? ናቸው።
አገራት ባይዘወይ ደረጃ የዚህ ዜሮ ታሪፍ አገልግሎት ወይም ደግሞ ታሪፍ ፖሊሲ የሚያወጡት ካላቸው ፍላጎት በመነሳት ነው። ልክ አጓ ላይ እንደነበረው ወደ አሜሪካ የሚገቡ ሁሉ ምርት አይደለም። በአጓ ውስጥ የሚካተቱት ለኢትዮጵያ የተሰጠው ለምሳሌ ቆዳና ሌጦ እንደዚህ የመሳሰሉ ነገሮች ናቸው። አገራት ካላቸው ፍላጎት በመነሳት ነው ታሪፍ ዜሮ የሚያደርጉት። ላይክዋይዝ የተለያዩ ምርቶች ወደ ተለያየ ሀገር ነው የሚሄዱት። ቡና በብዛት ወደ አሜሪካን ሀገር ይሄዳል። የኛ ሰሊጥ አይተ ከሆነ ወደ እስራኤል በብዛት ይሄዳል፣ ወደ ቱርክ ይሄዳል። ጥራጥሬ አይተህ በብዛት ወደ የመን፣ ወደ ዩሮፒያን ማርኬት፣ ወደ ፓኪስታን፣ ኢንዲያ። እንደ የአገሩ የምርቶቹ ፍላጎትም ይለያያል። ሶ እንደ ላኪ እኛ ምርቶቻችን በስፋት በጥራት በተሻለ ዋጋ ውጭ ሀገር እንዲሸጡልን እንፈልጋለን። ግን በዛው ልክ ደግሞ የነቃ የኤክስፖርት ማህበረሰብ መገንባት፣ ኢንፍራስትራክቸር ላይ ኢንቨስት ማድረግ፣ ጥራትን ጠብቆ ወደሚፈለገው አቅጣጫ ከሌሎች ሀገሮች በተሻለ ሁኔታ ምርታችን ጥራቱን ጠብቆ እንዲሄድ ስራዎች መሰራት መቻል አለባቸው እና ሁሉም ገበያ ላይ ብናሰፋ የገበያ መዳረሻችን ብነፋፋ በጣም ትልቅ ፍላጎት አለ። በዛው ልክ ደግሞ የቅብብሎች ሰንሰለቱ ሰስቴነብል ሆኖ ትሬሰብል ሆኖ ከተለያዩ ኬሚካሎች እና ባዕድ ነገሮች ንጹህ ሆኖ ለእነዚህ ሀገሮች በቋሚነት ለማቅረብ ኢንፍራስትራክቸር ዴቨሎፕመንታችን በተለየ ሎጂስቲክስ፣ የወደብ አገልግሎት ማአት ነገሮች የተያዙ ናቸው። የውጭ ንግድና እንግዲህ በሂደት እየተሰራበት የተሻለ ነገር ይኖረዋል ብዬ ተስፋ አደርጋለሁ። ቢኮዝ ኤክስፖርት ምንም የህልውና ጉዳይ ነው።
ኢትዮጵያ እንደ ኤሮፓ አቆጣጠር ጥር 1 2022 ጀምሮ ከአጓ ተጠቃሚነት ታግዳለች። በዘንድሮ የአውሮፓውያኑ 2025 ዓመትም ከተጠቃሚዎች ዝርዝር ውስጥ አልተካተተችም። የአፍሪካ ሀገራት ምርታቸውን ከቀረጥና ኮታ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚረዳው በዚህ የተጠቃሚነት ህግ ያልተካተተችው ኢትዮጵያ ካለፈው ዓመት ጀምሮ የቻይናን የዜሮ ታሪፍ ተጠቃሚነት አግኝታለች። ፕሮፌሰር አሮን በተለይ በቻይና በኩል የታየው የታሪፍ መነሳት ምክንያት ሊሆን ይችላል የሚሉትን እንደሚከተለው ይገልጻሉ።
የታሪፉ መነሳት ያው ቻይና ዘንድሮ በእዳ በኩል እየተወቀሰች ስለሆነ አንዳንድ የዓለም ሚዲያ እንደሚጽፉት እሱን ለማከም ነገር ያደረገችው ይመስለኛል። ግን ትሬድ ነው ሁልጊዜ አዲዞን ቫሊዩ የሚኖረው ኢንተርናሽናል ማርኬት ፕሮሴስ የሆኑ ሮ ማቴሪያል የገራው ግን ባናና ኤክስፖርት አድርገ ይህን ዓለም ኢንከም የምታገኝበት ነገር አይደለም።
የቻይናው ነጻ ታሪፍም ሆነ የአሜሪካው አጓ ተጠቃሚነት እድል መኖሩ ብቻውን ተጠቃሚ አያደርግም የሚሉት ፕሮፌሰር አሮን ምርቶቹ የሚላኩት በጥሬያቸው እንጂ እሴት ተጨምሮባቸው የሚላኩ ባለመሆናቸው ምንም ጥቅም አይገኝባቸውም ሲሉ ይሟገታሉ።
በጠቅላላው የታሪፍ ጉዳይ ምንድነው? ዩኤስም ሆነ ቻይናም ሆነ አግሪካልቸራል ፕሮዱሰርስ ስላላቸው ታሪፉን እንኳን ዜሮ ቢያደርጉት ለአፍሪካ ሀገሮች ኤክስፖርት የሚያደርጉት ወደ ዩኤስ በአጎዋ በኩል ለምሳሌ ወይም በቻይና በኩል ይህን ያህል ጥቅም ያለው ነገር ያለ አይመስለኝም። ጥቅም ያለው ምን ላይ ነው? ይሄ አግሪካልቸራል ኮሞዲቲስ ፕሮሴስ ሲሆኑ ነው። እና ምክንያቱም አዲድ ኦን ቫሊዩ ይኖራቸዋል። አምሹር እንግዲህ ዩኤስ በፊት አጎዋን ከመከልከሏ በፊት ፈቅዳ ነበር ለአፍሪካ ሀገሮች ኢንክሉዲንግ ኢትዮጵያ አግሪካልቸራል ፕሮዳክት እንዲገቡ። ግን ቆፍረ ጉዳዩን ደግሞ ጠጋ ብለህ ስታየው ዩኤስ ራሷ የራሷን አግሪካልቸራል ፕሮዱሰርስ ፕሮቴክት ማድረግ አለባት። ስለዚህ አፍሪካ ሀገሮቹ አግሪካልቸራል ሮ ማቴሪያል እንኳን ቢልኩ ገቢው ይሄን ያህል አይደለም። ገቢው ያለው ምንድን ነው? ፕሮሴስ ኮፊ ቢገባ አዲድ ኦን ቫሊዩ ይኖረዋል። ፕሮሴስ ሌላ አግሪካልቸራል ፕሮዳክት ቢገባ አዲድ ኦን ቫሊዩ ይኖረዋል። ይህንን ግን አጎዋ በፊትም አይፈቅድም ነበር እንኳን አሁን ከልክሎ። ቻይናም እንደዛ ነው። ቻይና አፍሪካ ሀገሮች ኤክስፖርት የሚያደርጉት ፕሮሴስ አግሪካልቸራል ፕሮዳክት ከሆነ የታሪፉ መነሳት በጣም ጠቃሚ ነው፣ በጣም ጠቃሚ ነው። ነገር ግን ዝም ብሎ አግሪካልቸራል ፕሮዳክት መላክ ከሆነ አንለስ የአግሪካልቸራል ፕሮዳክት ቻይና ማያድግ ከሆነ ይህን ያህል የሚጠቅም ነገር የለው።
ፕሮፌሰር አሮን ዩናይትድ ስቴትስ ውስጥ ለገበያ ይውላል የሚሉትን ቡና በምሳሌነት ይጠቅሳሉ።
አንተ እኮ ቡና አሁን ዋሽንግተን ዲሲ እኮ በየቦታው ስትሄድ እኮ ፕሮሴስ ቡና እኮ ነው በየሱቁ ያለው። የተቆላ ወይንም የተፈጨ ወይንም ፓኬጅ የሆነ ነው የሚቀርበው እና የአፍሪካ ሀገሮች እሱም ማድረግ አለባቸው። ኢትዮጵያም እሱም ማድረግ አለባት። ለገበያ የምታቀርበው ከሆነ ሮ ማቴሪያሉ ግን ያው ቫሊዩ ይኖረዋል። በት ዎንት ሃቭ ዛት አድድ ቫሊዩ ይሄ ፕሮሴስ እና ፓኬጅ የሆነ ፕሮዳክት ሰፕላይ ቼን ውስጥ ስትከታው እሱ ነው ገቢ የምታገኝበት። በአጭሩ ምንድን ነው የአፍሪካ ሀገሮች ሮ ማቴሪያልስ ብቻ ኤክስፖርት አድርገው ሚኒራልም ሆነ አግሪካልቸራል ፕሮዳክትም ሆነ ይሄን ያህል ዶላር፣ ዩሮ፣ ሪም የቻይና ከረንሲ ሊያገኙ አይችልም። The money is a processed product. እሱ ላይ ነው ተፋማ የሚሆነው።
አቶ ኤዳው በፕሮፌሰር አሮን አስተያየት ይስማማሉ።
ለከ ነው በትክክል እንደዛ ነው። አሁን ለረጅም አመታት እንግዲህ ምርቶችን ማምረት ከጀመርንበት ታሪክ ጀምሮ ጥሬ ነው የምንልከው፣ ሰሊጥም ጥሬ ነው የሚላከው። ከኛ የሚገዙ ሀገራት እንደ እስራኤል ያሉ፣ እንደ ሊባኖስ ያሉ፣ ሌሎች ምዕራብ እና መካከለኛ ምስራቅ ሀገሮች ከፍተኛ የሆነ የእሴት ጭማራና የቴክኖሎጂ ሺፍት በማድረግ እሴት እየጨመሩ ነው ለዓለም ገበያ በውድ ዋጋ የሚሸጡት። ሙከራዎች አሉ። እዚህ ሀገር መንግስት ኢንተግሬትድ አግሮ ኢንዱስትሪ ፓርኮችንም ሰርቷል። ለምሳሌ ቡልቡላ አለ፣ ጎጃም ውስጥ ቡሬ አለ። እንደዚህ አይነት ፓርኮች የተሰሩት በዋናነት የግብርና ምርቶቻችን ቡናን ጨምሮ ሌሎችም እሴት ተጨምሮባቸው እንዲላክ ነው። ይሄ አለ የሚባል ነገር አይደለም። ወደዛ መሄድ የግድ ነው የሚያስፈልገው። ሁለት ነገር ይታየኛል። አንደኛ ብዙ የኛ ቡና የሚገዙ እንደ ጀርመን፣ አሜሪካ ያሉት ኢትዮጵያ ውስጥ እሴት እንድንጨምር ብዙ አያበረታቱም። ጥሬውን እንድንልክላቸውን ሁልጊዜ የሚፈልጉት ግን ያንን ጥሰን አልፈን መንግስትም በዛ ሴክተር ላይ የተለየ ኢንሴንቲቭ መካኒዝም አበጅቶ ኤክስፖርተሮቻችንም ከዚህ ቢዝነስ አስ ዩዥዋል ከተለመደው ጥሬ ከመላክ ወጥተን ሪስክ ወስደን ቴክኖሎጂ ሽግግር አድርገን የተሻለ ፓኬጂንግ እና በጥራት የማቅረቡ ላይ በደንብ የሰው ኃይላችን ቴክኖሎጂ ደስ አድርገን ወደ እሴት መጨመሩ ካልገባን በስተቀረ ብዙ ለውጥ ይመጣል ብዬ አላስብም።
ኢትዮጵያ የተወሰኑ ምርቶች ላይ እንግዲህ የውጭ ምርቶች ሲባል ለብዙ አመት በተወሰኑ የምርት አይነቶች ላይ ብቻ የመንጠልጠል ነገር ይታያል። እሱ ወደ ቻይና የሚላከውንም ጨምሮ ማለቴ ነው። ምን ያህል ለውጥ እያሳየ ነው? አሁን
እነሱን ለመናገር ይሄ ነው አንዱ ትልቁ የሀገራችንን ፍላጎት። ወደ ውጭ የሚላኩ የውጭ ምንዛሬ ሊያስገኙ ምርቶችን በአይነትም በብዛትም ሰፋ ማድረግ ነው። ዓለም የሚፈልጋቸው ብዙ ነገሮች የኢትዮጵያ አግሮ ኢኮሎጂ ማምረት ይችላል። ለምሳሌ የአቮካዶ ዘይት እና ሌሎች የአትክልትና ፍራፍሬ ምርቶች፣ የአበባ ምርቶች በተለያዩ ሀገሮች የሚፈለጉ በጣም በስፋት ማምረት ይቻላል። ሌሎች ወደ ቻይና የሚላኩ በጣም በብዛት ለምሳሌ ሰሊጥ ከፍተኛ ገዢ በዓለማችን ላይ ቻይና ነች እና የኢትዮጵያን የሰሊጥ ታይተ ከሆነ ኦቨር ዘ ላስት 10 ይርስ ቻይና ላይ ያለ የገበያ ድርሻ ያን ያህል የሚባል አይደለም። እየቀነሰ እየመጣ ሁኔታ አለ። አንድም ሀገር ውስጥ ባሉ ነባራዊ ሁኔታዎች ምርትና ምርታማነት ያለ መጨመር፣ ኢንተርናል የሆኑ ትንንሽ ግጭቶች የመሳሰሉ ነገሮች ግብርናው ላይ ከፍተኛ ተጽዕኖ አሳድረዋል። የሎጂስቲክስ የትራንስፖርት እንቅስቃሴ ከመሀል ሀገር ወደ ወደብ የሚደረጉ ጉዞዎች ያን ያህል የተቀላጠፉ ያለመሆን፣ ጊዜ መውሰድ፣ ወደብ አካባቢ ላይ የወደብ ማኔጅመንቱ ድሊያንስ መፍጠር ማአት ፋክተሮች አሉና ዲቨርሲፋይ ብናደርግ በጣም ብዙ ገበያዎች አሉ። በዛው ልክ ደግሞ አምርተ ደግሞ በጊዜ የሪፍሪጅሬተር እና የኮልድ ቼን ሲስተሙን ጠብቀህ የምትሄድበትም ሁኔታ ለምሳሌ እንደ አበባ ያሉ ሌሎች የአትክልትና ፍራፍሬ የሚመሳሰሉ ነገሮች አሉ እና ዞሮ ዞሮ የጋራ የሆነ ነው። በጣም መልቲ ሴክቶራል የሆነ የፖሊሲም ይሁን የኢንቨስትመንት እቅድ ያስፈልገናል።
በጉዳዩ ላይ የንግድና ቀጠናዊ ትስስር ሚኒስቴርን የኮሚኒኬሽን መስሪያ ቤት ለማግኘት ያደረግነው ሙከራ አልተሳካም። ይሁን እንጂ ሚኒስቴሩ በቻይና የኢትዮጵያ አምባሳደር ተፈራ ደርበው ኢትዮጵያ ወደ ቻይና እየላከ ቻቸው ያሉ የውጭ ምርቶች በየጊዜው እየጨመሩ መጥተዋል ሲሉ መናገራቸውን ጠቅሶ ባለፈው ዳር ድረገጹ ላይ አስፍሯል። ኢትዮጵያ ከ50 እስከ 60 ለሚሆኑ የውጭ ሀገራት የቡና ምርቶቿን የምትልክ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የጠቀሰው የፋና ብሮድካስቲንግ ባለፈው ሰኔም ዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት መሰናዳችን ነው የተከታተላችሁ ያላችሁት። ቀደም ሲል የኢትዮጵያ የውጭ ንግድ ድልና ተግዳሮቶችን የተመለከተው ቅንብራችን ነው አድምጠን የተመለስ ነው።
ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የውጭ ምንዛሬ ለውጡ የግል ቴሌቪዥን ጣቢያዎች እንዲዘጉ ያደረገ ነው መባሉን ይመለከታል። የኢትዮጵያ መንግስት የምንዛሬ ለውጥ ማድረጉን ተከትሎ ለሳተላይት ስርጭት ኪራይ የሚከፍሉት ክፍያ በብር በእጥፍ መጨመሩን ተከትሎ ለመክፈል በመቸገራቸው ከሳተላይት መውረዳቸውን ለአሜሪካ ድምጽ አስተያየታቸውን የሰጡ የቴሌቪዥን ኃላፊዎች ተናግረዋል።
ልክ ነው። የአሜሪካ ድምጽ ባገኘው መረጃ መሰረትም በሳተላይት ስርጭታቸውን ከሚያስተላልፉ የቴሌቪዥን ጣቢያዎች መካከል እስካሁን 13 የሚሆኑ ከሳተላይት ወርደዋል።
አስማማው፣ በዚህ ዙሪያ የባለ ድርሻ አካላትን አነጋግረህ መረጃውን ያጠናከርከው አንተ ነህ። ወደዚያው ዝግጅትን ለፍ።
ከ10 አመታት በላይ የዜና ዘገባና ወቅታዊ ጉዳዮችን በኦሮምኛ ቋንቋ ለተመልካች ሲያቀርብ የቆየው የኦሮሚያ ብሮድካስቲንግ ሰርቪስ ፕሮግራሞችን ከመስከረም 27 2017 ዓ.ም ጀምሮ ያስተላለፈ አለመሆኑን የጣቢያው ስራ አስኪያጅ ፖሶና ድሬሳ ለአሜሪካ ድምጽ ተናግረዋል። ለዚህ ደግሞ ሳንዘጋጅበት የሆነ ነው ያሉት የመንግስት የውጭ ምንዛሬ ፖሊሲ ለውጥ ዋነኛ ምክንያት ነው።
ምናልባት ወደ ኦገስት ምናምን አካባቢ አንድ የአሜሪካን ዶላር ወደ 55 ብር በዛ አካባቢ ነው ከባንክ ስንወስድ የነበረው እና በአንድ ጊዜ ምናልባት በሁለት ሳምንታት ውስጥ ነው ከ55 ብር ወደ 125 126 እንደዚህ የገባው እና ይሄ ደግሞ በጣም ለኛ ያልተዘጋጀንበት ሁሉም ነገር ሰዱብዳ የሆነበት ስለሆነ እንግዲህ ከሳተላይት መውረድ ይችላል ማለት ነው። እኛ 11,000 ዶላር ነው እየወሩበት እንከፍለው። ይሄ ደግሞ ያኔ ወደ 510 ምናምን ውስጥ ነው ወደ ግማሽ ሚሊየን ነው ስንከፍለው የነበረው ወራዊ ማለት ነው። ይሄ ያኔ በ54 በ55 ነው 1 ዶላር ከባንክ የምናገኘው ማለት ነው። 1 ዶላር በ55 ብር በእኛ ስናገኝ ነበረው እና አሁን ወደ 1.3 ወደ 1.4 ወደዛ ይሄዳል ፍላክቹዌት ስለምደረግ ይሄ ደግሞ እኛ አልተዘጋጀንበትም እንደዚህ ይሆናል ብለን አልጠበቅንም።
በኢትዮጵያ የሚተላለፉ የቴሌቪዥን ጣቢያዎች በሚያስራጨው የኤንኤስኤስ 12 ሳተላይት 47 የቴሌቪዥን ጣቢያዎች ስርጭታቸውን እንደሚያስተላልፉ ከመገናኛ ብዙሃን ባለስልጣን ያገኘነው መረጃ ያሳያል። የአሜሪካ ድምጽ በተቋማቱ ኃላፊዎች ማረጋገጥ ከቻላቸው ናሁ የኢትዮጵያ ሳተላይት ቴሌቪዥን ኢሳትና የኦሮሚያ ብሮድካስቲንግ ሰርቪስ ኦቤስ የቴሌቪዥን ጣቢያዎችን ጨምሮ በአሁኑ ወቅት 13 የሚደርሱ የቴሌቪዥን ጣቢያዎችም በዚህ ሳተላይት በኩል የሚያስተላልፉትን ስርጭታቸውን ማቋረጣቸውን ለማወቅ ችለናል። አቶ ቴዎድሮስ ሽፈራው የናሁ ቴሌቪዥን ባለቤትና ዋና ስራ አስኪያጅ ናቸው።
ናሁ ከተወሰኑ የሳተላይት መስመሮች ላይ ወርደን ዛሬ ወጪ በማያስወጣን በዲኤስቲቪ ላይ ያለን በሌላ ደግሞ በራሳችን ከአቅማችን በላይ ከፍተኛ ወጪ እያስወጣን እና መጀመሪያም ሳናምንበት ከዩተር ሳት ወደ ኢትዮ ሳት የዞርንበት ሁኔታዎች ስላሉ በራሳችን አዲስ ቴክኖሎጂ ወይም አይፒቲቪ በሚል ለመጀመሪያ ጊዜ በኢትዮጵያ ውስጥም ምናልባት በአፍሪካዎቹም የተወሰኑ ሀገሮች ላይ ሊኖሩ ይችላሉ በአይፒቲቪ ላይ በመውጣት ላይ እንገኛለን። እንግዲህ አብዛኛውን ተደራሽ ለመሆን ሁለተኛው ነገር ደግሞ የሳተላይቶች ከፍተኛ ደረጃ ላይ ስለደረሰብን መስመራችንን የለወጥ።
አቶ ቴዎድሮስ የጣቢያዎቹ ከስርጭት መውረድ ከምንዛሬ ለውጥ ባለፈ ከሁለት ዓመት በፊት ቀድሞ የተላለፈበት ከነበረው ኢትልሳት ወደ አሁኑ ኤንኤስኤስ 12 የሳተላይት ስርጭት የተደረገው ለውጥም ተደራሽነታችንን ገድቦታል ይላሉ።
ኢትዮጵያ ወደ ሳተላይት በቅርቡ ታመጥቃለች ስለዚህ ወደዚህ መዞር አለብን የሚል ሐሳብ የመጣው የዛሬ 2 አመት አካባቢ ነው። በዛን ጊዜ እንደሚታወቀው ብዙ ነገሮችን አሳልፈናል። አንደኛ በሐሳብ ደረጃ ከኢትዮሳትና ከኢትልሳት የትኛው በጥራት ደረጃ ተደራሽነት ደረጃ ያለውን ነገር መመዘን ነበረብን። እሱን ስትመዝነው በኢትልሳት ብንሆን ኖሮ አውሮፓ፣ አሜሪካ፣ ዱባይ፣ አቡዳቢ፣ ባህሬን ያሉ ኢትዮጵያውያኖች በቀላሉ ፈልገው ያገኙን ነበርና ተደራሽነታቸውም ከፍተኛ ስለሆነ ማስታወቂያ የማግኘት እድላችን ከቀን ወደ ቀን እየሰፋ መጥቶ እንደውም እነ ኮካኮላ ዱባይ ውስጥ ያሉ ካምፓኒዎች ማንጎ ካምፓኒዎች ምናምን ማስታወቂያ እስከ መስጠት ደረጃና በፎሬን ከረንሲ ገቢ ማግኘት የምንችልበት ደረጃ ላይ እየደረስን ነበር። ባልታወቀ ምክንያት ግን ሰደንሊ ከዩተልሳት ወርደን ወደ ኢትዮሳት መዞር አለብን የሚል ሐሳብ መጣ። በወቅቱ በጣም ብዙ ተከራክሬ ነበር። አንደኛ ወደዚህ ሳተላይት ስንዞር በጣም የሚያሳዝነው አድማሳችን የሰፋ ኢትዮጵያ ሚዲያ ከመምጣት ይልቅ ወርደን የምንታየው በአሁን ሰዓት ኡጋንዳና ሶማሊያ፣ ኬንያ አካባቢ ካልሆነ በስተቀር በዚህኛው ሳተላይት መስመር ላይ የሚናገር የምንደርስበት ብዙ ግዙፍ ተደራሽነታችንን እንደሚቀንስ ክፍያውም ያው ነው። መዞር ከሌለብን ዳይሬክሽን ወርደን ዛሬ ኢትዮጵያ መታየት የሌለባት ዳይሬክሽን ላይ ተቀምጣ በመሆኑ ያደረብን ጫናም ጭምር ነው እና ለዚህ የዳረገን በዚህ ሁኔታ ነው። እንግዲህ ብዙ ቴሌቪዥን ጣቢያዎች የተዘጉት የእኛም አማራጭ ስላሌለና ያንን ዶላር ከፍለን መቀጠል ስላልቻልን ሁለተኛውን አማራጭ ለመፈለግ የተገደድ ነው።
የቴሌቪዥን ጣቢያዎች ከሳተላይት ስርጭት መውረድ በተመለከተ የአሜሪካ ድምጽ የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዳይሬክተር አቶ ዮናታን ተስፋዬን የጠየቀ ሲሆን በጉዳዩ ዙሪያ የተሟላ መረጃ እንዲኖር በሕጉ መሰረት ተገቢውን ማጣሪያ እያካሄድን ነው፣ ለጊዜው ሀሳብ ለመስጠት እንቸገራለን የሚል የጽሑፍ ምላሽ ሰጥተውናል። ከሳተላይት ማሰራጫው ለውጥ ጋር በተያያዘ ለተነሳው ሀሳብም በወቅቱ ጉዳዩን ሲያስተባብር እንደነበረ ለተገለጸው የኢትዮጵያ ብሮድካስተሮች ዘርፍ ማህበር ሰብሳቢና የኢቢኤስ የቴሌቪዥን ጣቢያ ስራ አስኪያጅ አቶ አማን ፍስሐ ጽዮንን በስልክና በጽሑፍ መልእክት ምላሻቸውን ለማካተት ጥረት ያደረግን ቢሆንም ባለመሳካቱ ማካተት ሳንችል ቀርተናል። በአሁኑ ወቅት በሚዲያዎች መካከል ያለው የማስታወቂያ ገቢ ክፍፍል ፍትሐዊ አለመሆንን ጨምሮ ሌሎች ጫናዎች ለግል የቴሌቪዥን ጣቢያዎች ሁኔታውን አስቸጋሪ አድርጎታል የሚሉት ደግሞ በባህር ዳር ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል መምህር የሆኑ ዶክተር አየል አዲስ ናቸው።
በአሁኑ ሰዓት እንደምንመለከተው በመንግስት ቁጥጥር ስር ብቻ የሚገኙ መገናኛ ብዙሀን ነው ከፍተኛ የሀብት መጠንም የማስተዳደር መጠንም መረጃን በብቸኝነት የማግኘት ሁኔታ የሚስተዋልባቸው። ስለዚህ በግሉ ዘርፍ የተሰማሩ ገለልተኛ የሆኑ የመገናኛ ብዙሀን ጋዜጠኞች የሚስተናገዱበት በሀገሪቱ ውስጥ ግብር ከፋይ ቢሆኑም እንኳ ንቁ ተሳትፎ እንዲያደርጉ የተመቻቸ እድል የለም። ምክንያቱም ከማስታወቂያ የሚገኘው በቅርብ ከተዳሰሱ ዳሰሳ ጥናቶች መሀልም ከ5 ቢሊዮን ብር በላይ ፍሰት የሚያደርገው ተመልሶ ወደ መንግስት የሚያስተዳድራቸው የህዝብ መገናኛ ብዙሀን የሆኑ ተቋማት ነው። ያው ፋይናንሱን የሚመራው አካል መረጃውንም እንዲመራው ድል ይፈጥራል። በአንዱ ሀገሪቱ ላይ የብቸኛ ቁጥጥር ወይም ደግሞ ብቸኛ ቁጥጥር ጠንካራ ተቆጣጣሪ አካል እንዲፈጠር የሚያደርገው የፋይናንስ አቅርቦትን በመሆኑ ምክንያት ማለት ነው። አሁን ደግሞ ከሀገሪቱ ካለው የከፋ ሁኔታ በተለይ የከፋ ሁኔታ ብለን ልንወስዳቸው የምንችለው አዲሱ የፋይናንስ ወይም ደግሞ የምንዛሬ ለውጡ ጋር ተከትሎ በርካታ መገናኛ ብዙሀን ከሳተላይት ወርደዋል፣ ከህትመት ሚዲያው ወጥተዋል። የቴክኖሎጂ አቅርቦት የለም። መሰረተ ልማት ዝርጋታው ላይ ራሱን የቻለ ተግዳሮት አለ። በእነዚህ ተግዳሮቶች ምክንያት ተቋማዊ ለውጥና አሰራር የሚጠይቀውን ፍትሐዊነት ባለማግኘታቸው ምክንያት በርካታ ሰራተኞቻቸው እስከ መበተን ደርሰዋል። ይህ ምን ተጽዕኖ አሳድሯል ካለ ገለልተኛ ድምጾች ላይ አፈናዎች እንዲከሰቱ ያደርጋል። ፋይናንሱን ያቀረበው መንግስት ብቻ ድምፁ የሚሰማበትን እድል ይፈጥራል። ስለዚህ ፍትሐዊ ያልሆነ የሀብት ክፍል በተለይ ከዋጋ ንረቱ ጋራ ተያይዞ የተገቢውን ድጎማ ባለማግኘታቸው ምክንያት ወይም ደግሞ በሚሰሩት ዘገባ ያላቸው ከማህበረሰቡ ጋራ ደርሶ ያላቸው ተቀባይነት ከፍተኛ እንዲሁም ባለመሆኑ ምክንያት እና በሀገሪቱ ውስጥ በሚስተዋሉ ግጭቶች ምክንያት ጋዜጠኞች በነፃነት ከቦታ ቦታ ሲዘዋወሩ ባለመስራታቸው ምክንያት ገቢም ማመንጨት አልቻሉም፣ ይዘትም ማመንጨት አልቻሉም። በተመሳሳይ ሁኔታ ገበያው ለመቆየትም ሙያዎቻቸውን ለማስቀጠልም ችግር እንደሆነባቸው ማስተዋል እንችላለን።
የአሜሪካ ድምጽ የቴሌቪዥን ማሰራጫ ኃላፊዎችን አነጋግሮ እንደተረዳው በአሁኑ ወቅት በሳተላይት ስርጭት ለማስተላለፍ ለአንድ የቴሌቪዥን ቻናል በወር ከ11,000 እስከ 16,000 ዶላር ክፍያ ያስፈልጋል። ይህ በሚተላለፈው የምስል ጥራት አይነት የሚወሰን ሲሆን ከምንዛሬ ለውጡ በፊት በከፍተኛ ጥራት ወይም ኤችዲ ለሚተላለፈው ስርጭት ለሚከፈለው 16,000 ዶላር ያስፈልግ የነበረው ወደ 900 ሺህ ብር ገደማ ክፍያ አሁን በጥፍ አድጎ ወደ 2 ሚሊዮን ብር አካባቢ ደርሷል። ይህ ደግሞ አሁን ካለው ሀገራዊ ሁኔታ አንጻር ለቴሌቪዥን ጣቢያዎች ለሰራተኞቻቸው የሚከፍቱን ደሞዝና የሥራ ማስኪያጃ ጋር ተዳምሮ ቀጣይነታቸውን አስቸጋሪ አድርጎታል ይላሉ በክፍያ መብዛት ምክንያት ስርጭቱን ያቆመው የኦሮሚያ ብሮድካስቲንግ ሰርቪስ ሥራ አስኪያጅ አቶ ቦሰና ደሬሳ። በአሁኑ ወቅትም ሰራተኞቻቸውን እያሰናበቱ መሆኑን አቶ ቦሰና ተናግረዋል።
ማንኛውም አሁን ለኢትዮጵያ ውስጥ ላሉት ለሚዲያ ኢንዱስትሪ በጣም ከባድ ነው፣ የራስ ምታት ነው። አሁንም ከብዙዎች ጋር እንተዋወቃለን ምን ላይ እንዳሉ። ብዙዎቹ የወራጅ ቀጠና የሚባሉት ውስጥ ሊገቡ ይችላሉ። በዚህ አካሄድ በጣም ይከብዳል። የኢትዮጵያ ውስጥ አሁን ለሚዲያ አሁን ስፖንሰርሺፕ በጣም ከባድ ነው። ስፖንሰሩን ማፈላለግ ብዙ ብዙ ነገር አለ። አሁን ጦርነት ከዚህ በፊት በጣም ነበረ፣ ሰሜኑ ጦርነት እሱ በጣም እንትን ኮቪድ ነበረ፣ እሱ ተጨማምሮ ያኔ በጣም ለሚዲያ በጣም አስቸጋሪ ጊዜ ነበር። አሁን ለስፖንሰርሺፕ አሁንም ኦሮሚያ ብትወስደው ብዙ ዞኖች ጸጥታ ስጋት በጣም አስቸጋሪ ነው። እንደፈለግ ተንቀሳቅሰ የምትሰራበት ስፖንሰርሺፕ የምትፈልጉበት እንትን ነገር አይደለም፣ ምቹ አይደለም። ይሄ ከባድ ነው ለህብረተሰቡ። አሁን እኛ እንደውም የመጨረሻ ብቸኛ የግል ሚዲያ ሆን በብሮድካስት የነበረ ነን ኦቢኤስ። ባፋኖሮ ከኛ ውጭ አሁን በግል የሚያሰራጭ እንትን ቴሌቪዥን ጣቢያ የለም። የግል ሰራተኞች ይበተናሉ፣ አሁንም ኦልሬዲ ተበትነዋል።
የጋዜጠኝነትና ተግባቦት መምህሩ ዶክተር አየል አዲስ በበኩላቸው የሚዲያዎቹ በዚህ መልኩ ስርጭት እያቆሙ ከገበያ መውጣት የማህበረሰቡን ከተለያዩ አማራጮች መረጃ የማግኘት እድልን በመገደብ ለሐሰተኛ መረጃዎች መስፋፋት ምክንያት ይሆናል ይላሉ።
ሚዛናዊ የሆነ የሐሳብ ብዝሃነት የተረጋገጠበት ዜጎች ድምጻቸው የሚሰማበት አማራጭ ሐሳቦች የሚታዩበት የሚደመጡበትና የሚነበቡበት እንዲሁም ደግሞ ለምክክር ለውይይትና ለክርክር ለንግግር በሮች ዝግ ይሆናል። በዚህም ሐሳብን በነጻነት የመግለጽ መብት አው የሚታሰብ ይሆናል። መረጃን የማግኘትና መረጃን የማሰራጨት እንዲሁም የጋዜጠኞች ወይም ሚዲያ ተቋማት ቀዳሚ ኃላፊነት ለህዝብ ጥቅም መስራት ነው ስንል ለህዝቡ በቂ መረጃ ወቅቱን የጠበቀ ትክክለኛ መረጃ በማድረስ በእውቀት ላይ የተመሰረተ ውሳኔ እንዲያሳልፉ ማስቻል ነው። ስለዚህ ማህበረሰቡ ያንን እውቀት ተገቢውን ወቅታዊና ትክክለኛውን መረጃ ማግኘት ካልቻለ በወቅቱና በእውቀት ላይ የተመሰረተ ውሳኔ ማሳለፍ አይችልም። ስለዚህ ለሐሰተኛ መረጃ ስርጭት ይጋለጣል፣ ለመረጃ መዛባት ይጋለጣል፣ ለመረጃ ብክለት ይጋለጣል፣ ለተሳሳተ መረጃ ይጋለጣል። ለሐሰተኛ መረጃ ስርጭት ተጋላጭ ሆናለ ፕሮፓጋንዳና እንዲሁም ደግሞ ለተበከሉ ወይም ደግሞ ለተዛቡ መረጃዎች ተጋላጭ ሆናለ። በዚህ ምክንያት የጥላቻ ንግግሮች ይስፋፋሉ። በተለይ በዜጎች ላይ የሚጠበቀው መልካም የሆነ በጋራ ተስማምቶ የሚኖሩ ሳቢዎች በተሳሳቱ መረጃዎች መጣት ምክንያት ግጭቶች የሚስፋፉበት አውድ ይፈጥራሉ ማለት ነው። ይህም ሀገርን እስከ ማጥፋት ይደርሳል ማለት ነው።
የግል ሚዲያዎች ከቀጣይነታቸው ጋር በተያያዘ ያለውን ችግር ለመፍታት ዘላቂ መፍትሄ ያስፈልጋል የሚሉት ዶክተር አየለ የሚዲያዎች ተዘዋዋሪ ፈንድ ማቋቋምን ጨምሮ መፍትሄ ይብሏቸውን ሀሳቦች እንደሚከተሉ ያስረዳሉ።
አሁን ላለው ኢፍትሃዊ የሆነ የህዝብ ሀብት ክፍፍል የመጀመሪያውና ቀዳሚ ነገር ከገቢ አንጻር ማስታወቂያ የሚነገርባቸው ለሁሉም ሚዲያዎች የህዝብ ሀብት በመሆናቸው ምክንያት እና ስራቸው ደግሞ መረጃን ለህዝብ ማድረስ በመሆኑ ምክንያት ፍትሃዊ የማስታወቂያ ክፍፍል ሊደረግ ይገባል። ሌላው በኢትዮጵያ የሚታየው አሁን ድረስ የህዝብ ሚዲያ ሆነው ነገር ግን በመንግስት የሚተዳደሩ ሚዲያዎች ያለምንም ቅድመ ሁኔታ ለባለቤቱ ለህዝብ መተላለፍ መቻል አለባቸው። ዲሞክራሲ ተቋም እንደመሆናቸው መጠን ለዲሞክራሲያዊ መንገድ ከአመራሮቹ መትጀኖ እስከ ጋዜጠኞች ነጻነት፣ የኤዲቶሪያል ነጻነት እንዲከበር በሚያስችል መልኩ መንግስት የዲሞክራሲ ተቋምነታቸውን ሊያከብርላቸው ይገባል። ሙሉ ለሙሉ በአስፈጻሚው አካል የተጠለፉ የሚጉሙበት እድል ነጻ እንዲወጡ ያስፈልጋል። ከዚህ የፋይናንስ በተለይ ደግሞ በተለያየ ጊዜ ፋይናንስ ሙሉ ለሙሉ የእጃዙን ቁጥጥር በሚደረግበት ሁኔታና የመንግስት የሚያስተዳድራቸው የህዝብ መገናኛ ብዙሃን ላይ የሚደረገው ፍሰት የግሉን የሚያቀፈና ያሳተፈ መሆን ስለሚገባው ሙያው አጃጊና የመረጃ ተደራሽም እንደመሆኑ መጠን ተዘዋዋሪ ፈንድ ማቋቋም ያስፈልጋል ለሚዲያዎች ማለት ነው። ይህ እንግዲህ ገለልተኛና የማህበረሰብ ሚዲያ የሚደግፍ በተለይ ባለሙያዎችን በተወሰነ በረጅም ጊዜ ወስደው የሚዲያ ተቋማት መልሰው የሚመልሱት ማዕቀፍ ነው እና ሌሎችን የራሱን የቻለ ተቋማዊ ማሻሻያ የማስታወቂያ ስርጭት ቁጥጥር ኤጀንሲ ወይም ድርጅት ከማቋቋም መሄድ መቻል አለበት። ሌሎችም አማራጭ የገንዘብ ድጋፍ ሞዴሎች ሊታዩ ይገባል።
ከኢትዮጵያ መገናኛ ብዙሃን ባለስልጣን ድረገጽ ያገኘነው መረጃ እንደሚያሳየው በአሁኑ ወቅት 21 የህዝብ ሲል የገለጻቸው የሬዲዮና ቴሌቪዥን ጣቢያዎች ሲኖሩ 38 የንግድ የሬዲዮና ቴሌቪዥን መገናኛ ብዙሃን ፈቃድ ወስደው እየሰሩ ይገኛል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
መስታወት መሰናዷችንን ነው እየተከታተላችሁ ያላችሁት። ቀደም ሲል የውጭ ምንዛሪ ለውጡ የግል ቴሌቪዥን ጣቢያዎችን እንዲዘጉ ያደረገ ነው መባሉን አስመልክቶ በአስማማው አየነው የተዘጋጀውን ቅንብር ነው ተከታትለን የተመለስነው። ይህን ለመሰለው ዝግጅት ታዲያ ምን ሙዚቃን ጋብዝ?
ደረጀ ሙዚቃው ለኔ እንኳን ባይሆን ለአድማጮችንልኝና እንዳልከው ወደ ውጭ መሰናዳችን ከመላፋችን በፊት ግን ትንሽ በሙዚቃ አረፍት እናድርግ። አሁን ደግሞ የምንሰማው የዘደኒያ ገብረ ማርቆስን ባቀናው የሚለውና በቅርቡ የተለቀቀውን ዜማውን ይሆናል። አሁንም አብራችሁን ቆዩ።
ሙዚቃ ዘና እንዳላችሁ እናናለን። አሁን ደግሞ ወደ መጨረሻው የምሽቱ ዝግጅታችን እንለፍ።
በሚገባ ቀጣዩ ደግሞ በጋዜጠኞች የተመሰረተው ሀቅ ቼክ በተለይ በማህበራዊ ሚዲያ የሐሰተኛ መረጃዎችን ስርጭትን ለመቀነስ እያደረገ ስለሚገኘው ጥረት ይመለከታል።
አፍሪካ ውስጥ ከ600 ሚሊዮን በላይ የኢንተርኔት ተጠቃሚዎች እንዳሉ የአፍሪካ ስልታዊ ጥናት ማዕከል መረጃ ያሳያል። በሚሊዮን የሚቆጠሩ ሰዎችም ዜናዎችን በፍጥነት ለማግኘት በዋናነት ማህበራዊ ሚዲያዎችን ይጠቀማሉ።
ሆኖም በየጊዜው እየጨመረ የሄደውን ሆን ተብሎም ሆነ ባለማወቅ የሚሰራጩ መረጃዎች መጠን የማህበራዊ ሚዲያ አጠቃቀምን ፈታኝ አድርጎታል። በመሆኑም በሚዲያ ተቋም ይሰሩ የነበሩ ጋዜጠኞች የተመሰረተው ሀቅ ቼክ የሐሰተኛ መረጃዎችን ስርጭት ለመቀነስ ጥረት እያደረገ ይገኛል።
የመስታውት ባልደረባ ስምኝሽ የቆየ የተቋሙ አስተባባሪ የሆነውን ኪሩቤል ተስፋዬንና በማህበረሰቡ የሰለጠኑ መረጃ አጣሪዎችን አነጋግራ በመረጃ ማጣራት ዙሪያ የሚሰሩ ስራዎችን ቃኝታለች። ወደዚያው እንለፍ።
ቀደም ሲል በህትመት ሚዲያዎች ላይ በጋዜጠኝነት ይሰራ የነበረውና አሁን በኮሙኒኬሽን ሙያ የተሰማራው ነጻነት ተስፋዬ ከሁለት አመት በፊት በሰሜን ኢትዮጵያ የተካሄደውን ጦርነት በመቃወም ዋሽንግተን ዲሲ ላይ የተካሄደ አንድ ሰላማዊ ሰልፍ በማህበራዊ ሚዲያ በሚከታተልበት ወቅት አስደንጋጭ ምስል መመልከቱን ያስታውሳል። ምስሉ አንዲት ሴት አንድን ብሔር የሚያጥላላ ጽሑፍ ይዛ ያሳያል። የምስሉን እውነተኛነት የተጠራጠረው ነጻነት ፎቶውን ማጣራት ነበረበት።
ብዙ ህዝብ መሃል የሷ ፎቶግራፍ ጎላ ብሎ ወጣ። ቀርቦ የተነሳ ነውና እዛ ላይ ይዛ ወጣሽ ተብሎ ፖስት የተደረገ ጽሑፍ አንድን ብሔር የሚያጥላላ ጽሑፍ ነው። ይህ ደግሞ ኢትዮጵያ ተከባብረን በምንኖርባት ሀገር ላይ እንዲህ አይነት አንድን ክፍል ብቻ ለይቶ ያውም እንዲህ አይነት ትልቅ ሰልፍ ላይ ይወጣል ተብሎ አይጠበቅም። ስለዚህ ወዲያውኑ የእሷን ፒክቸር ሰጠሁት ለጎግል ኢሜጅ ሪቨርስ ቼክ እንዲያደርግልኝ። ከዚያ ወዲያውኑ እሷ የያዘችው መፈክር ላይ ያለው ጽሑፍ ሌላ ነው። እዚህ ደግሞ ተጽፎ የወጣውና ይዘዋለች የተባለ መፈክር አንድ አይደለም። እንዲህ በደንብ አሉ እንደዚህ አይነት የሚወጡ ይሆን ብለው ዲዛይን ተደርገው የሚወጡ ጽሑፎች አሉ፣ ፎቶግራፎችም አሉ።
ማህበራዊ ሚዲያን በብዛት ለስራው የሚጠቀመው ነጻነት በጽሑፍ፣ በምስል፣ በድምጽና በቪዲዮ የተቀነባበሩ ሐሰተኛ መረጃዎች በስፋት ሲሰራጩ ማስተዋሉን ይናገራል። ሐሰተኛ መረጃ ከግለሰብ በተጨማሪ በሀገር ደረጃ ለጥፋት ሲዳርጉ ማስተውሏል። በዚህም ምክንያት ሀቅ ቼክ የተሰኘው ተቋም ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የሰጠውን ሐሰተኛ መረጃዎችን የማጣራትና እውነቱን ለህዝብ የማድረስ ስልጠና መውሰዱን ይገልጻል።
ሐሰተኛ መረጃዎች የግለሰብ ሰብዕናን በማጉደፍ ግለሰብን ከማጥላላት አንስቶ በትላልቅ ድርጅቶች ላይ በሀገር ላይ የሚያደርሱት ጉዳት እጅግ በጣም ከፍተኛ ነው። እንደገና የሚጠቀሙበት ዘዴ ደግሞ ከተራ አሉባልታ ተነስቶ አሁን ዲፕ ፌክ ወደሚባለው በጣም ቴክኖሎጂን የመጠቀም እና ኤአይን አርቲፊሻል ኢንተለጀንስን ተጠቅሞ የተለያዩ ነገሮችን የማስተላለፍ ስራ ስለሚሰራበት በዚህ ላይ በየጊዜው ራስን አፕዴት ማድረግ ያስፈልጋልና ይህ ስልጠና ጥሪ ሲቀርብልኝ በደስታ ተቀብዬ ነው የተካፈልኩት።
ሀቅ ቼክ ቀደም ሲል በአንድ የዜና ተቋም ይሰሩ በነበሩ ጋዜጠኞች የመረጃን ትክክለኛነት ለማረጋገጥ የተቋቋመ ድርጅት ነው። ላለፉት 4 ዓመታትም በተለያዩ ማህበራዊ ሚዲያዎች ሆን ተብለውም ሆነ ባለማወቅ የሚሰራጩ ሐሰተኛ መረጃዎችን በማጣራት በ4 የተለያዩ የኢትዮጵያ ቋንቋዎች ሲያሰራጭ ቆይቷል። ኪሩቤል ተስፋዬ በተቋሙ የመረጃ አጣሪና አስተባባሪ ሆኖ ያገለግላል።
ሶሻል ሚዲያ ከሚባለው ነገር ጀርባ ብዙ ጥሩና በጎ ነገሮችም መጥፎ ነገሮችም እንዳሉ መረዳት የጀመርኩት ሀቅ ቼክን ጆይን ካደረኩ በኋላ ነው ማለት ነው። ሶ ሐሰተኛ መረጃ ሰዎች ለካ እንደዚህ የሚዋሻል ሁሉ ስኪል ድረስ ማለት ነው። ብዙ ጊዜ እንደውም መጀመሪያ አካባቢ ቸገር ነበር የቱ ሐሰተኛ መረጃ እንደሆነና እንዳልሆነ ለመለየት ማለት ነው። ከሱ ነገር ላይ ከስራው ጋር ሙሉ በሙሉ በሚባል መልኩ ስትዋሃጂ ሐሰተኛ መረጃ ምንነት እና ጉዳቶቹ በደንብ እየገቡ ይመጡ ማለት ነው።
ኢትዮጵያ ውስጥ በብዛት ሰዎች የሚያስተውሉት ፖለቲካዊ ይዘት ያላቸውንና በሀገሪቱ ከሚካሄዱ ጦርነቶች ጋር የተያያዙትን ሐሰተኛ መረጃዎች ይሁን እንጂ ኪሩቤል እንደሚለው በተለይ ባለፉት 5 ዓመታት ውስጥ የግለሰቦችን ስብዕና ከሚያጠለሹ መረጃዎች አንስቶ የህብረተሰብን ጤና የማሻሻል፣ የአየር ንብረት ለውጥን የመዋጋትና ዲሞክራሲን የማስከበር ሂደቶችን አዳጋች ያደረጉ ሐሰተኛ መረጃዎች ይሰራጫሉ።
እኛ ሀገር ዓለም ላይ ብቻ ሳይሆን አሜሪካውያን ብቻ ሳይሆን እኛ ሀገርም ከኮቪድ ጋር የተገናኙ ብዙ ሐሰተኛ መረጃዎች ነበሩ። ሌላ ደግሞ ምርጫም ነበር። ከምርጫ ጋር የተያዘ የፕራይም ሚኒስትሩን ኦዲዮ ማኒፕሌት ከማድረግ ጀምሮ ሌሎች አይነት ነገሮችን ጥቅም ላይ ሲውሉ ነበር። እሱ ብቻ ሳይሆን የአደባባይ በዓላቶችና መንግስት ሰላማዊ ሰልፎችን በሚጠራበት ራሱ ሐሰተኛ መረጃዎች ይሰራጩ ነበር ማለት ነው። ቦርደር ዲስፒዩት ኢትዮጵያ ከሱዳን ጋር በነበረው፣ አሁን ደግሞ ሪሰንትሊ ያለው የጂኦፖለቲካል ኢሹ ኢትዮጵያ ከሬድሲ ጋር ያለው ሁኔታ ራሱ ሐሰተኛ መረጃ በደንብ ይዞ የሚሰራጭበት ሁኔታ ነው ያለው ማለት ነው።
ኪሩቤልና በሀቅ ቼክ የሚሰሩት ባልደረቦቹ በተለያዩ ማህበራዊ ሚዲያዎች የሚሰራጩ ሐሰተኛ መረጃዎችን ለመለየትና ለማጣራት የተለያዩ የቴክኖሎጂ ውጤቶችን ይጠቀማሉ።
እስከ ቅርብ ጊዜ ድረስ ክራውድታንግል የሚባል አንድ ቱል ነበረ። የሜታ ፕሮዳክት ነው። ሶ ፌስቡክ፣ ኢንስታግራም እና ሬዲትን ነው ሞኒተር ማድረግ የሚችል በዛ ቱል። በጣም ፓወርፉል ቱል ነበር። ነገር ግን ሪሰንትሊ ሜታ ዘግቶታል ያንን ቱል። እንደዚህ አይነት ቱሎች በማይኖሩበት ጊዜ ደግሞ ወደ ማኑዋሊ ሞኒተር ወደ ማድረጉ እንገባለን። ያ ማለት ኪወርዶችን በመጠቀም ሊሆን ይችላል። እነዚህን ያገኘናቸው መረጃዎች ግን ብዙ ጊዜ እነዚህ የዲስኢንፎርሚንግ አክተርስ የምንላቸው የሰውን ቀልብ እንዲይዝ፣ የሰውን አቴንሽን እንዲይዝ የሚጠቀሙባቸው ሚዲያ አታችመንቶች አሉ። ያ ማለት ኢሜጆች ሊሆን ይችላሉ፣ ቪዲዮዎች ሊሆን ይችላሉ፣ ኦዲዮም ሊሆን ይችላል ማለት ነው። እነሱን ቼክ የምናደርግባቸው ቱሎች አሉ። ሪቨርስ ኢሜጅ ሰርች የሚባል አለ። ምስልን ወደ ኋላዮች ተመልሰን ከዚህ በፊት ምን ቦታ በምን አይነት ኮንቴክስት መቼ እና በአጠቃላይ ያለውን በዛ ኮንቴክስት የተጋራበትን ወደ ኋላ ተመልሰን የምናጣራባቸው ቱሎች አሉ። እሱን መጥቀስ ካስፈለገ አንዱ የጉግል ፕሮዳክት አለ፣ ጉግል ኢሜጅስ የምንለው ማለት ነው። ስልካቸው ደግሞ አፕዴት የሆኑ ሰዎች ደግሞ በጎግል ሌንስ ወይም የካሜራ ምልክት የሚያሳያል። ቀጥታ ጎግል ሚዮ ላይ ስንገባ በሱም ሄደው ቼክ ማድረግ ይችላሉ። ለምሳሌ ሌላ የራሽያ ፕሮዳክት አለን ያንዴክስ የሚባል ባይዱ ነው የቻይና ቢንግ የማይክሮሶፍት ፕሮዳክት አለ ሰው እነዚህ የኢሜጅ ሪቨርስ ቱሎች ተጠቅመን ምስሎች ከዚህ በፊት መችና የት እንደተጋሩ በምን አይነት ኮንቴክስትም ሽት ተደርገው እንደነበር ሄደም እንመለስበት ነገር አለ።
ነጻነትም በሐቅ ቼክ ባገኘው ስልጠና መሰረት በመስልና በቪዲዮ በመታገዝ የሚሰራጩ መረጃዎችን ለማጣራት እንደ ጉግል ሪቨርስና አይቪዲ መሳሰሉ መተግበሪያዎችን ይጠቀማል። በተለይ በርካታ ግጭቶችና የፖለቲካ ለመረጋጋቶች በሚካሄዱበት ኢትዮጵያ በሐቅ የሚሰጠው መረጃን የማጣራት ስልጠና በጣም አስፈላጊ መሆኑንም ያመለክታል።
ሐሰተኛ መረጃው ግለሰብ ከግለሰብ ከመጣላት ከመቀን ከመበቀል አልፎ ትላልቅ ኮንያዎችን ገጽታቸውን የማበላሸት ስራ ይሰራል። በሀገር ደህንነት ላይ ህዝብ ለህዝብ ተከባብሮ ይኖርበትን ህዝብ ወደ መጥፎ ጸብ ውስጥ ስንዴት ውስጥ እንዲገባ ጭምር ያደርጋልና እነዚህን ስራዎች መስራት ማለት የፋክት ቼኪንግ ስራ መስራት ማለት እነዚህን መታደግ ማለት። አሁን አንድ ሀገር ላይ ምርጫ ሲመጣ ሐሰተኛ መረጃ ይመጣል። ግጭት ሲመጣ ያን ያባብስ የሚችሉ ነገሮች በሐሰተኛ መረጃዎች ይሰራጫሉ። ስለዚህ ያንን እየተከታተሉ ህዝብን ማዳን ሀገርን ማዳን ይገባል። ወዳልሆነ ወደ መጥፎ አይነት ውስብስብ ወደ ማንወጣው ችግር ውስጥ እንዳገባ ይከላከላል ማለት ነው።
ችግሩ ግን ኢትዮጵያ ውስጥ ሀቅን በማጣራት ስራ የተሰማሩ ባለሙያዎች ቁጥር እጅግ በጣም አነስተኛ ነው። ኪሮቤል እንደሚለው በከፍተኛ ሁኔታ እየተሰራጩ ያሉትን ሐሰተኛ መረጃዎች ለመዋጋት የመረጃ አጣሪ ባለሙያዎች ቁጥር ማደግ ይኖርበታል።
እንደ ኦርጋናይዜሽን ሶ ሎካል ኦርጋናይዜሽኖች ጥቀስ ብትይ የኛ ሀቅ ቼክና ኢትዮጵያ ቼክ ናቸው ሁለቱ ናቸው ሎካሊ ቤዝ ያደርገው የሚሰሩ ማለት ነው። ነገር ግን ለምሳሌ ሌላ ሀገር ቤዝ ያደረጉ ግን ኢትዮጵያ ውስጥም ፋክት ቼከሮች ያሏቸው ድርጅቶች አሉ። ለምሳሌ ፔሳ ቼክ የሚባል ድርጅት አለ። አይ ቲንክ አፍሪካ ውስጥ ከ18 ሀገር በላይ ኦፕሬት የሚያደርግ ፋክት ቼኪንግ ኢኒሼቲቭ አለ። ኮድ ፎር አፍሪካ በሚባል ትልቅ ድርጅት ውስጥ ያለ ኢኒሼቲቭ ነው ፔሳ ቼክ የሚባለው። እሱ ኢትዮጵያ ውስጥ ፋክት ቼከሮች እንዳሉት አውቃለሁ። ሌላው ደግሞ AFP ራሱ የኢትዮጵያን ኮንቴንቶች ሞኒተር የሚያደርጉና መልሰው ዲበንክ የሚያደርጉ ራሱ ፋክት ቼከሮች እንዳሉት አውቃለሁ። ነገር ግን 10 ወይ 15 የሚበልጥ ፋክት ቼከር ኢትዮጵያ ውስጥ ያለ አይመስለኝም። ከዛ ውስጥ ራሱ አክቲቭሊ አሁንም ሞኒተር ያደረገ ዲበንክ የሚያደርግ ሰው ደግሞ 10 ሰው ይሆናል ብዬ እኔ አላስብም። ሶ በጣም ትንሽ ነው ካለው ትልቅ ከ120 ሚሊዮን ህዝብ ውስጥ ከዚህ ካለው ትልቅ የዲስኢንፎርሜሽን ባህር ውስጥ እነዚህ 10 ሰዎች ብቻ ሞኒተር አድርገው መልሰው ዲበንክ አድርገው ለህብረተሰብ ያቀርባሉ ማለት ከባድ ነው። ነገር ግን የተቻለንን እየሞከርን ነው።
ኪሩቤል አክሎ በተለይ ኢትዮጵያ ውስጥ የመረጃ ተደራሽነት እጅግ የተገደበ መሆኑ ሐሰተኛ መረጃዎችን የመዋጋቱን ሂደት እጅግ ፈታኝ አድርጎታል ይላል።
አክሰስ ቱ ኢንፎርሜሽን ኢቨን ለቀላል ጥያቄ ለስካም እስከ ነገር ድርጅታችን ለዚህ ነገር ሼር አድርጓል እኛ ቼክ እንደ እውነት እንዳልሆነ ቼክ አድርገናል ነው አይደለም ስታያችሁ እንኳን መመለስ ማይፈልጉ ሰዎች ከማባዶች ቢኖሩ አንደርስታንደብል ነው። ነገር ግን ለዚህ ነገሮች እንኳን መመለስ ማይፈልጉ ትልልቅ ኦርጋናይዜሽኖች ያሉበት ሀገር ነው ያለው። ሶ
ሀቅ ቼክ ከመረጃ ማጣራት በተጨማሪ እንደ ነጻነት ላሉ የኮሙኒኬሽን ባለሙያዎች፣ ጋዜጠኞችና የመንግስት ተቋማት ስልጠናዎችን ይሰጣል። እስካሁንም ከ900 በላይ ሰዎች በተቋሙ ስር ስልጠና መውሰዳቸውን ኪሩቤል ይናገራል። በሀቅ የተጣሩ መረጃዎች በተቋሙ ድረገጽና እንደ ፌስቡክ፣ ኤክስ እና ቲክቶክ የመሳሰሉ የማህበራዊ ሚዲያ ገጾች ከመጋራታቸው በተጨማሪ እንደ አርቲስት ቲቪ እና ሀገሬ ቲቪ ከመሳሰሉ የሀገር ውስጥ ሚዲያዎች ጋር በመተባበር ለህዝብ እንዲደርሱ ይደረጋል። ኪሩቤልም መረጃን በማጣራት ለህብረተሰቡ ማድረስ መቻሉ ብቻ ሳይሆን ሌሎች ጋዜጠኞችም መረጃ ከመውጣታቸው በፊት እውነቱን እንዲያጣሩ ማገዝ መቻሉ የፈጠረበትን ስሜት ይገልጻል።
እንደዚህ የምናገረው እርካታ እንደዚህ ከምነግርሽ በላይ ነው። እውነትን ማጣርቶ እውነትን ማጋለጥ እውነቱ ምን እንደሆነ መናገር በራሱ የሚሰጠው የራሱ ደስታ አለ። ሶሱን ያወቁት ሀቅ ቼክ ከገባው የሰቡ ኢንጌጅመንት የሰቡ ፊድባክ ለካ እውነትን መናገርም መፍትሄ እንዳለው እውነትን መናገርም ትክክለኛው መንገድ እንደሆነ የተረዳሁት የሰቡን ፊድባክ ስመለከት ነው።
ኢትዮጵያ ውስጥ መረጃን በማጣራት ስራ የተሰማሩ ሰዎች ቁጥር እጅግ አነስተኛ ይሁን እንጂ እንደ ሀቅ ያሉ መረጃ አጣሪ ተቋማት በመደበኛውም ይሁን በማህበራዊ ሚዲያ ላይ የሚሰራጩ ዘገባዎች ትክክለኛ መሆናቸውን በማጣራት የሚያጠፉት ጊዜ የሐሰተኛ መረጃዎች ስርጭት እንዲቀንስ ዜጎች ትክክለኛ መረጃ እንዲያገኙና ህብረተሰቡ በሚዲያ ላይ ያለው አመኔታ እንዲጨምር ያግዛል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ከመረጃ ማጣራት ጋር በተያያዘ ሀቅቼክና አነጋግራ ስመኝሽ ያዘጋጀችውን ዘገባውን ተካፍለን ተመለስነው። ፕሮግራማችንን ከመጠናቀቃችን በፊትም የመሰናበቻ ዜማን ጋብዛችሁ የመሰናበቻ ዜማችን የሚሆነው ደግሞ የሚላ ተቀለም ወርቅ ነው። ዜሮ ይሰኛል።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚህ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀና
እኔ ማስመማየነው ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም መልካም ምሽት ይሁንላችሁ።